Bambino B-O-A.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች።
እንደምናምሻችሁ። በዛሬው የጋቢና ጉዞ በወቅታዊ ጉዳዮች ለመወያየት በትላንትናው ዕለት የጠሩት ህዝባዊ ስብሰባ በአዲስ አበባ አስተዳደር ምክንያት እንደተደናቀፈባቸው መኢአድና ሰማያዊ ፓርቲ አስታውቀዋል። የታቀደው ህዝባዊ ስብሰባ ያስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያውና አንገብጋቢ ጉዳዮች የሚነሱበት እንደሆነ ፓርቲዎቹ ተናግረዋል።
በኢትዮጵያ መሰረታቸውን ያደረጉ እንደዚህም ደግሞ በደቡብ አፍሪካም የተለያዩ የመሪነት ተቋማት አሉ። በተለይ ወጣቶችን የሚያበቁ ናቸው። ለሁለት አመታት የንግድ ስራ እንደዚሁም በማህበረሰብ አመራር ስልጠና የሚሰጥ አፍሪካን ሊደርሺፕ አካዳሚ የሚባል ተቋም እናስተዋውቃቸዋለን።
We recruit 16 to 19 year olds from across Africa looking for kids who have especially demonstrated very strong leadership qualities.
እድሜያቸው ከ16 እስከ 19 የሆኑ ወጣቶችን ከመላው አፍሪካ እንመለምላለን። በትምህርት ውጤት ብቻ ሳይሆን የመሪነት ብቃት፣ ችሎታና ፍላጎት ያላቸውን ወጣቶች ነው የምናፈላልገው።
በሌላ ወገን የ13 ወር ጸጋ በሚል መለያ ለኢትዮጵያ የጉብኝት ዘርፍ ለመጠንሰስና መጎልበት ግንባር ቀደሙን ሚና የተጫወቱት አቶ ሀብተ ስላሴ ታፈሰ የቀብር ስነ ስርዓት ትላንት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል።
እንዲህ አይነት ጭንቅላት ክፍት የሆነ ሰው እና የኢትዮጵያን ውበት እውነት ነው ደግሞ ኢትዮጵያ ውበት ነው ሁሉ አይነት መኖሩ ነው። ከአንድ እናት እና አባት ጥቁር ልጅ ቀይ ልጅ የሚወለድበት ዘር ነው። ኢትዮጵያን በዚያ ነው። ሁሉም ሀብቱ ነው። ሁሉም ወገኑ ነው። ያን ሁሉ ነበረ አስተዋውቆ እዚህ ያደረሰው አሁንም ድረስ።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናምሻችሁ በድጋሚ ወደ ዜናዎቹ ነው የምናልፈው። በሴራሊዮን መዲና ፊታውን በተከሰተ የመሬት መደርመስና ከባድ ዝናብ ምክንያት ከ200 በላይ የሚሆኑ ሰዎች ማለቃቸውን ባለስልጣኖች ገልጸዋል። አደጋው ዛሬ ማለዳ ላይ ነው የደረሰው። ለሰዓታት ያህል ከባድ ዝናብ ሲወርድ ከቆየ በኋላ እማኞች እንደሚሉት ረጀት አካባቢ የነበረው ኮረብታ በመደርመሱ መንገዶች ሁሉ የጭቃ ወንዞች ሆነዋል። በዚሁ ሆስፒታል ካንኮት በተባለ ሆስፒታል የአስክሬን ክፍሉ ስለሞላ የሕክምና ሰራተኞች አስክሬኖችን ወለል ላይ ለመተው መገደዳቸውን በዛው የሚሰሩ ሰራተኞች ተናግረዋል። የጎርፍ መጥለቅለቅና የመሬት መደርመስ አደጋ የደረሰው ሰዎች በየቤታቸው በተገኙበት ወቅት በመሆኑ የሙታኑ ብዛት ሊጨምር እንደሚችል ገልጸዋል።
ከፍተኛው የዩናይትድ ስቴትስ ከፍታ ያለው የአሜሪካ የመከላከል ስርዓት በኮሪያ ባህረ ገብ መሬት ላይ ከመተከሉ በፊት ከደቡብ ኮሪያ አጋሮች ጋር የተለያዩ ቴክኒካዊ ጉዳዮች ላይ እየሰራን ነው ብለዋል። ኢታማዦር ሹም ሊቀመንበር ጄኔራል ጆ ዳንደፈር እሳቸውና የደቡብ ኮሪያው ፕሬዚዳንት ሙን ጄ ኢን ዛሬ ሶል ተገናኝተው በተነጋገሩበት ወቅት ታድ የተባለው መከላከያ ስርዓት ስለሚተከልበት ጊዜ አላነሳንም ሲሉ ተናግረዋል።
በመጨረሻም የቡርኪና ፋሶ የጸጥታ ኃይሎች ትላንት እሁድ በመዲናይቱ በሚገኝ ምግብ ቤት ውስጥ ተኩስ በከፈቱ ታጣቂዎች ላይ ሲያካሂዱ የቆዩትን እርምጃ አብቅተዋል። ታጣቂዎቹ በከፈቱት ተኩስ ቢያንስ 18 ሰዎች ተገድለዋል። የሀገሪቱ የኮሙኒኬሽንስ ሚኒስተር ራምስ ዶንጆ የተገደሉት ሰዎች በአብዛኛው ልጆችና ሴቶች መሆናቸውን ገልጸው የሞቱት ሰዎች ቁጥር ሊጨምር እንደሚችል ጠቁመዋል። ከሞቱት ሰዎች መካከል የሀገሪቱ ዜጎችና የውጭ ሀገር ተወላጆች እንደሚገኙባቸውም ተገልጿል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በወቅታዊ ጉዳዮች ላይ ለመወያየት በትናንትናው ዕለት የጠሩት ህዝባዊ ስብሰባ በአዲስ አበባ አስተዳደር ምክንያት እንደተደናቀፈባቸው መያድና ሰማያዊ ፓርቲ አስታውቀዋል። የታቀደው ህዝባዊ ስብሰባ ያስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያውና አንገብጋቢው ጉዳዮች የሚነሱበት እንደሆነ ፓርቲዎቹ ተናግረዋል። ሁለቱም ፓርቲዎች የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
ሁለቱ ተቃዋሚ ፓርቲዎች መያድና ሰማያዊ ፓርቲ ዛሬ በሰጡት መግለጫ እንዳመለከቱት ህዝባዊ ስብሰባው ያስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያው ይሆን ነበር። ባለፉት 10 ወራት ፖለቲካዊ ስራ መስራት አልቻልንም ነው ያሉት የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ።
የኛ ስራ እንደውም ላለፉት 10 ወራት ስለኛ መጠየቅ፣ ማስፈታት፣ ያስቸኳይ ጊዜ አዋጅ መርማሪ ቦርድ ጋር መሄድ፣ እንደዚህ አይነት ፍርድ ቤት መሄድ ምናምን ሆኖ ነበር። ይሄ የፖለቲካ ፓርቲዎች ስራ አይደለም በመሰረቱ። ግን በዚህ እንድንጠመድ በዚህ ቢዚ እንድንሆን በዚህ እንድንያዝ አድርጎ ነበር አገዛዙ። ስለዚህ አሁን አስቻለው ሲል ተረጋግቷል ሲል ከህዝብ ጋር መገናኘት አለብን። ምንድነው የሰማያዊ አማራጭ ለእያንዳንዱ? ለምሳሌ ለህገ መንግስቱ ላይ ተቀመጠው የማስተር ፕላን ኬዝ አለ። የኦሮሚያ ልዩ ጥቅም እና የኦሮሚያ ክልል ልዩ ጥቅም ከአዲስ አበባ የሚላል። እዛ ላይ የሰማያዊ አማራጭ ምንድነው? የመያድ አማራጭ ምንድነው? ታክሲሽን ይሄ ግብር አጣጣልን በተመለከተ ሌሎችም በመሰረታዊ ደረጃ ከያድግ ምን ለይባቸው በተለይ መያድና ሰማያዊ ምን ለይባቸው ነጥቦች አሉ።
ይሄም ሆኖ ግን ትናንት በመብራት ኃይል አዳራሽ ሊደረግ የነበረው ህዝባዊ ስብሰባ በአዲስ አበባ አስተዳደር እንቢተኝነት ምክንያት ተደናቅፏል ባይናቸው ሁለቱ ፓርቲዎች። በዚህ አዳራሽ ህዝባዊ ስብሰባ እንደሚያደርጉ በአንድ ደብዳቤ ማሳወቃቸውን፣ ሆኖም ሁለቱ ፓርቲዎች በአንድ ደብዳቤ መጠየቅ እንደማይችሉ እንደተነገራቸው ጠቅሰዋል። ደብዳቤውን አስተካክለው ለሁለተኛ ጊዜ በሄዱም ግን ምላሽ እንዳላገኙ በመያድ ዋና ጸሐፊና የህዝብ ግንኙነት ኃላፊ በአቶ አዳነ ጥላሁን በተነበበው መግለጫ ተብራርቷል።
የተሰጠን መልስ ባናምንበትም ፕሮግራማችን መሳካት ስምል አስተዳደሩ ባሳሰበው መሰረት በየፓርቲዎቹ ፕሬዝዳንቶች ፊርማ በየራሳችን በተናጠል በድጋሚ በጽሑፍ ጠይቀናል። ይሁን እንጂ ሁለቱ ፓርቲዎች በጋራ ህዝብን ለማወያየት በማቀድ ያስገባነውን የውቅና ጥያቄ ደብዳቤ ተቀብሎ ለማስተናገድ ፍላጎት የሌለው የአዲስ አበባ ከተማ አስተዳደር ምንም ምላሽ ባለመስጠቱ ነሐሴ 7 ቀን 2009 ዓ.ም ምረት በሀገራችን ወቅታዊ ጉዳይ ከአዲስ አበባ ህዝብ ጋር ውይይት ማካሄድ አልቻለም።
ያስተዳደሩ ምላሽ የሁለቱን ፓርቲዎች ህገ መንግስታዊ መብት የጣሰ ነው ይላሉ የመያድ ፕሬዝዳንት ዶክተር በዛብህ ደምሴ።
ሁለታችሁ አንድ ላይ ስብሰባ ለመጥራት አትችሉም ነው የተባለው። እንግዲህ የትኛውም ህገ መንግስት ላይ ሁለት ፓርቲዎች ያውም ህጋዊ የሆኑና የምርጫ ቦርድ የሚጠይቀውን መስፈርት በሙሉ ያሟሉ በህጋዊ መንገድ የሚንቀሳቀሱ ፓርቲዎች አንድ ላይ ስብሰባ ለመጥራት አትችሉም ተብለን ነው እንግዲህ የተከለከልነው።
የእንደዚህ አይነት ህዝባዊ ስብሰባዎች መካሄድ የሚጠቅመው ራሱን መንግስትን ጭምር ነው ሲሉም ዶክተር በዛብህ አብራርተዋል።
የነጋዴው ህብረተሰብ አባላት የሆኑት በዚህ ስብሰባ ላይ ሊገኙ ይችላሉ። በዛን ጊዜ ያለውን ችግራቸውን እንዋያለን። ያ ውይይት ለራሱ ለመንግስት ይጠቅመዋል ይገባው ማለት ነው። እና የሀገራችን ቅድም እንዳልኩት የሀገራችን ጉዳይ ስለሚያገባን የነጋዴ ህብረተሰብም ደግሞ አንዱ የህብረተሰቡ አካል እንደመሆኑ መጠን ያንን ነገር ለመዋየትና ሌሎችም ብዙ ችግሮች አሉ ውይይት ለማድረግ ነው። እና የሰላማዊ ትግል አንዱ አካል ነው ይሄ ተሰብስቦ በየአዳራሹ በየመድረኩ በየቦታው ስብሰባ ማድረግና ከህዝብ ጋር መዋየት አስፈላጊ ነው።
ህዝባዊ ስብሰባውም ሆነ ሌሎች የፖለቲካ እንቅስቃሴዎች እንዲፈቀዱላቸው ለማድረግ ጥረታቸውን እንደሚቀጥሉ የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ተናግረዋል።
የስብሰባውም ነገር ኢቭን ያደረሽም ስብሰባ ነገር ይቀጥላል እስከሚከፈት ድረስ እናንኳኳለን። ሰልፉም ልክ እንደዛው ለሚቀጥለው የአዲስ አበባ ምርጫ ማማያ ምርጫ ሌሎችም አማራጫችንን ከወዲሁ ማሳየት መተቸት አለብን። ከወዲሁ አማራጭ ኃይል መሆኑን መያድና ሰማያዊ ማሳየት እንፈልጋለን።
ሁለቱ ተቃዋሚ ፓርቲዎች በሰጡት መግለጫና ባቀረቡት አቤቱታ ላይ ምላሽ ለማግኘት ወደ አዲስ አበባ አስተዳደር በአካል ጭምር ሄጃለሁ። በስራ ምክንያት በስፍራው ያልነበሩት የህዝባዊ ስብሰባና ሰላማዊ ሰልፍ ማሳወቂያ ክፍል ኃላፊ አቶ ተስፋ ዋቅጅራ በነገው ዕለት ምላሽ እንደሚሰጡኝ በስልክ ነግረውኛል። እንዳገኘው በሌላ ዘገባ መልሳለሁ። ለጉዳዩ ቅርበት ያላቸው ያስተዳደሩ ምንጮች ግን ፓርቲዎቹ የተነገራቸው ደብዳቤ እንዲያስተካክሉ ብቻ እንደሆነ ጠቁመዋል። ህዝባዊ ስብሰባ እንዳያካሄዱ ግን አልተከለከሉም ባይ ናቸው እነዚህ ምንጮች። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sharan Gabina VOA.
Sharan Gabina. Blashangul. 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 Zegabina. Zegabina. Blashangul.
እድሜያችሁ ከ16 እስከ 19 የሆነ የሁለተኛ ደረጃ ተማሪዎች ወይንም ልጆች እህትና ወንድም ያላችሁ በተለይ ለመሪነት የተነሳሱ ከሆኑ ዛሬ እነዚህ ወጣቶችን የሚያነሱ የትምህርት የቴክኖሎጂና የመሪነት ስልጠና ተቋማት ተበራክተዋል።
በሀገር ውስጥ በአፍሪካ ሀገርና ከዛም ባሻገር መሰረቱን በደቡብ አፍሪካ ያደረገው የአፍሪካ የመሪነት ተቋም በእንግሊዝኛ አፍሪካን ሊደርሺፕ አካዳሚ ለሁለት አመታት የንግድ ስራ የማህበረሰብና ሌሎች ያማራል ስልጣና ይሰጣል።
ዶክተር ፍራንክ አስዋኒ ትምርት ቤቱን ከሚመሩ ባለሙያዎች ውስጥ አንዱ ናቸው። ተማሪዎቻቸው ከመላው አፍሪካ የተሰባሰቡ እንደሆኑ ይናገራሉ።
We recruit 16 to 19 year olds from across Africa looking for kids who especially demonstrated very strong leadership qualities.
እድሜያቸው ከ16 እስከ 19 የሆኑ ወጣቶችን ከመላው አፍሪካ እንመለምላለን። በትምርት ውጤት ብቻ ሳይሆን የመሪነት ብቃት ችሎታና ፍላጎት ያላቸውን ወጣቶች ነው የምናፈላልገው። በአለም ዙሪያ ችሎታ እኩል ቢከፋፈልም እድሎች ግን ሚዛናዊ አይደሉም። እነዚህ ወጣቶች እድል እንዲያገኙ በማሰብ ነው ስራ የጀመርነው።
በዚህ ትምርት ቤት ከሚማሩት መካከል አንዲት ኢትዮጵያዊም ይዘናል።
በመጪው አመት በዩናይትድ ስቴትስ ቨርመንት ግዛት ኮሌጅ ልትማር እየተዘጋጀች ነው። በስልክ ከባህር ዳር አግኝቻታለሁ።
በኢትዮጵያ ያለው እንዳወቀ ባላለም ፖሊሲ ያደኩት ባህር ዳር ከተማ ውስጥ ነው። ኢትዮጵያ አፍሪካን ሊደርሺፕ አካዳሚ ከመሄዴ በፊት የአስረኛ ክፍል የተማርኩት ባህር ዳር ውስጥ ኤስኤስ ሄርማን ግማይነር የሚባል ትምህርት ቤት ነው። አስረኛ ክፍል ስጨርስ 11ና 12ን አልተማርኩም። አፍሪካን ሊደርሺፕ አካዳሚ ነው የጨረስኩት ሃይስኩል ነው።
ስንት አመትሽ ነው አሁን?
አሁን 19 አመት ሙልኛ።
ወደ ዩናይትድ ስቴትስም ሚድልበሪ ኮሌጅ ቨርሞንት የሚገኝ በሚመጣው አመት ትምህርት ለመከታተል እየተዘጋጀሽ ነው ያለሽው?
አንድ ከሳምንት በኋላ ለሜድ ተዘጋጅቻለሁ። ወደ
እስኪ ከባህር ዳር ወደ ደቡብ አፍሪካ የሚገኝ የወጣቶች የትምህርት ተቋም ነው የመሪነት ብቃታቸውን እንዲያበለጽጉ የሁለተኛ ደረጃ ተማሪዎች የተቋቋመ ተቋም ነው። እዛ የነበረሽ እስኪ አነጻጽሪልን። በባህር ዳር በጣም ጥሩ ትምህርት ቤቶች እንዳሉ አውቃለሁኝ፣ ጥሩ መምህራን አሏችሁ። ግን የትምህርት አስተጣጡ እንዴት ነበር?
የአፍሪካን ሊደርሺፕ አካዳሚ በብዙ መልኩ ነበር እዚህ ከተማርኩበት ትምህርት ቤት የሚለየው። ትምህርት ቤቴ እዚህ ኤስኤስኤ ማንግ ማይነር ያልኩት ትምህርት ቤት ከከተማው ካሉ በጣም የተሻሉና ጥሩ የተባለ የነበረ ትምህርት ቤት ቢሆንም ከኤሊ ጋር ሳነጻጽረው ግን በጣም ብዙ የሚለያዩ ነገሮች አሉ። ለምሳሌ አሁን አፍሪካን ሊደርሺፕ አካዳሚ የሚታወቅበት የራሱ የሆነ ካሪኩለም አለ፣ ራሱ የሆነ የቀረጸ ያዘጋጀው ማለት ነው። ማንኛውም ተማሪ እዛ አንደኛ አመት እና ሁለተኛ አመት ላይ ግዴታ መውሰድ ያለብህ ኮርሶች አሉ፣ ትምህርቶች እና እነዚህ ትምህርቶች የመጀመሪያው ኢንተርፕረነር ሊደርሺፕ ይባላል። በአማርኛ የስራ ፈጠራና የመሪነትን የሚያስተምረን ማለት ነው። ሁለተኛው ደግሞ የአፍሪካን ስተዲስ ኮርስ አለው። ሶስተኛ ደግሞ ራይቲንግ ኤንድ ሪሰርች የሚባል ኮርስ አላቸው፣ የራሳቸው ትምህርቶች በዋነኝነት የሚታወቅበት። ከዛም በተጨማሪ ደግሞ የኬምብሪጅ ኤሌቨል ትምህርቶች ነው የምንወስደው። ለሳይንስም ከፈለግ ሂማኒቲስ፣ ሌሎች ከዚህ ወጣ ያሉት ካሪኩለሞችን ማንኛውም ሰብጀክት ሃይስኩል ለሚሰጡት የኬምብሪጅ የሚባል ካሪኩለም ነው የምንወስደው ማለት ነው የኤሌቭ እና ከክላስሩም አንጻር ደግሞ ሳነጻጽረው ከዚህ ጋር ካለ ልዩነት አንድ ክላስሩም በጣም የተማሪ ብዛቱ በጣም ትንሽ ነው። ውስጥ ያለውን የመማር ማስተማር ሂደት የውይይት አይነት ነው እንጂ አስተማሪ ብቻን ለምሳሌ እዚህ ጊዜ እንደምናየው ኢትዮጵያ ውስጥ ያሉት መምህራን ኖት ይጽፍላል፣ ብላክቦርድ ላይ ስንኮፒ ታደርጋለ፣ የተወሰነ ያስረዱና እቤት ካነበብ ታነባለን። ኤ ሊግ እንደዚህ ኖት አስተማሪ ሰጥቶ ምናምን አይደለም። በራስ መጀመሪያ ቀድመ ሆነ መግባት አለብን። ምክንያቱም አንድ ሰዓት እና ወይም አንድ ሰዓት ተኩል ነው አንድ ክላስ ርዝመት እና ለዛ ያክል ጊዜ ዲስከስ የምታደርገው ወይም ክላስ ውስጥ
መሳተፍ ያስፈልጋል። እዛ የነበሩት ተማሪዎች እንግዲህ ከ50 የአፍሪካ ሀገሮች ነው ከተለያዩ የአፍሪካ ሀገሮች የሚመጡት እነኚህ ተማሪዎች። ከመማር ማስተማሩ ሂደት ባሻገር ደግሞ አገርሽን ቤተሰብሽን ትተሽ ነው እንግዲህ እዚህ ትምህርት ቤት ሄድሽውና እዛ ያገኘሽው ከተማሪዎቹ ምን ይመስል ነበር ልምድሽ?
ከተማሪዎቹ ጋር ከክፍል ውስጥም ውጪም በጣም ብዙ ነገር ተምሬበታለሁ። ምክንያቱም አንደኛ የእዛው ያደረን እዛ ክፍል እየተማርን ስለሆነ በማንኛውም ሰዓት በተማሪዎች ተከበን የምትኖረው ማለት ነው። ስለዚህ እያንዳንዱ ግንኙነታችን ጊዜ ያስተምረናል። ከተለያየ ሀገር ደግሞ መምጣታችን ስለ ተለያየ ሀገሮች እንድንማር በጣም ይጠቅመናል። ለምሳሌ አሁን እኔ ከኢትዮጵያ ጋርም ስለ ኬንያ ስለ ጎረቤት ሀገሮች ራሱ ብዙ ማላውቀው ነገር ነበረ እዛ ከመሄዴ በፊት። አሁን ግን በጣም ብዙ ማውቀው ነገር አለ እና ከእያንዳንዱ ሀገር ከሚመጡ ሰዎች ስለ ሀገራቸውም ሆነ ስለ ባህላቸው ብዙ ነገር ትማራለህ አንደኛ። ሁለተኛ በጣም አስተሳሰብ ያድጋል። ከአንተ ከመጣህበት ባህል አልፈ ስለ ሌሎች ስትማር እና ሌሎች አንድ ነገር ሌሎች የሚያዩበትን ፐርስፔክቲቭ ስታይ በጣም ብዙ ነገር ትማራለህ ማለት ነው።
ከዛም በተጨማሪ እንግዲህ የንግድ ስራም እንድትሰሩ እዛ ትምህርት ቤት ውስጥ ትበረታታላችሁ። በደቡብ አፍሪካ ያሉ የንግድ ማህበረሰብ አባላትም እየመጡ የንግድ ሀሳባችሁን ሁሉ የሚመለከቱበት ያተረፋችሁትን የከሰራችሁትን የምትመለከቱበት ሁኔታ አለ። እስኪ እሱን ግለጭልኝ።
ራሱ ከመተማመን ጀምረ በአካባቢ ስላሉ ችግሮች እንዴት ማውጣት እንደምትችል ወይም እንዴት ማየት እንደምትችል በማህበረሰብ ውስጥ ስላሉ ችግሮች ወይም መረዳት እንደምትችል ትማራለህ። ከዛ በኋላ ደግሞ እንዴት ለእነዚህ ላመጣቸው ችግሮች ምን አይነት ሶሉሽን ወይም ምን አይነት መፍትሄ ምን አይነት ነገር ብታመጣ ነው እነዚህ ችግሮች መቅረፍ ወይም ደግሞ መቀነስ የሚቻለው የሚለውን የተለያዩ ክህሎቶችን ትማራለን። መጨረሻ ላይ ደግሞ ማዳመጥ የሚባለው ስቴጅ ላይ ከተለያዩ ሰዎች ከአስተማሪዎቻችን ከውጭ የሚመጡ ከተለያዩ ከኢንቨስተሮች ሊሆን ይችላል ወይም በዛ አንተ ለምሳሌ ስለ መንገድ ትራንስፖርት ከሆነ ችግሩ መስራት የፈለገው በዛ ሴክተር ላይ ካለ ሰው ጋር እንድትገናኝ ያደርጉና አስተያየት እንድትቀበል ስለ መፍትሄ ወይም ስላመጣኸው ነገር አስቴክ ፊድባክ ማለት ነው እንድትቀበል ያደርጉሃል። እና መጨረሻ ላይ ዴሊቨር የሚባለው ስቴጅ ላይ ምን መፍትሄ እንዳመጣ ማቅረብ አለብህ ማለት ነው።
አሁን ወደ ሚድልበሪ ኮሌጅ ወደ ቨርሞንት እየሄድሽ ነው። ምን ትጠብቂያለሽ? ምን የመማር ሀሳብ አለሽ?
በአሁኑ ሰዓት ኢንተርናሽናል ፖለቲክስ እና ኢኮኖሚክስ እና ግሎባል ሄልዝ ነው ማጥናት የሚፈልገው። ፖሊሲ ወደ መቅረጽ እና የጤና ፖሊሲዎችን ወደ ማሻሻል አይነት ስራ ስለሆነ የምፈልገው የማህበረሰብ ጤና ለዛ የሚያደርግበት ምክንያት ነው። ወደ ኢኮኖሚክስ እና የዓለም አቀፍ ፖለቲካ ደግሞ ዓለም ያለችበትን ሁኔታ በደንብ መረዳት ይፈልጋል።
በጣም ነው የምናመሰግነው ቤተል ያለው በሚድልበሪ ኮሌጅ ቨርሞንት። በሚቀጥለው ዓመት የኮሌጅ ትምህርቷን ትጀምራለች። በአፍሪካ የወጣቶች የመሪነት ትምህርት ቤትም የሁለተኛ ደረጃ ትምህርቷን ሁለቱን ዓመት የመጨረሻዎቹን ተከታትላለች። ከባህር ዳር ነች ቤተል። በጣም እናመሰግናለን። መልካም እድል።
ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። የ13 ወር ጸጋ በሚል መለያ ለኢትዮጵያ የጉብኝት ዘርፍ ለመጠንሰስና ለማጎልበት ግንባር ቀደሙን ሚና የተጫወቱት አቶ ሀብተ ስላሴ ታፈሰ የቀብር ስነ ስርዓት ትላንት በመንበረ ጸባዖት ቅዱስ ስላሴ ካቴድራል ተፈጽሟል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል።
አብሮ የኖረ ጸጋ ሁሉም የሚያውቀው እውነት የኛ ብለው ያላጎሉት አለን ብለው ያላስተዋወቁት ሀብት ለአንድ አገር ወዳር ተገለጠ። አውሮፓ ላደጉት በለጋነትም የውጭውን ዓለም ላዩት ለዚያን ጊዜው ሀብተ ስላሴ ታፈሰ የ13 ወር ጸጋ በእኚህ ሀገር ወዳድ ለዓለም ተነገረ። ሰርቲም መንዝስ ኦፍ ሰንሻይን የ13 ወር ጸጋ ኢትዮጵያን ማስተዋወቂያ መፈክር ሆነ። እንኳን ይሩቆቹን የቅርቦቹን የሳበ አገሬውን የማረከ ጆሮ ግን መፈከር። ትናንት በመንበረ ጸባዖት ቅዱስ ስላሴ ካቴድራል በተፈጸመው የቀብር ስነ ስርዓት ላይ የተገኙት የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ይህ መፈክር የሀብተ ስላሴ የፈጠራ ውጤት ነው ብለዋል።
የሰሜን አገሮች በሙሉ ፀሐይ ወላቸዋል፣ ፀሐይ ይላቸው። ስለዚህ 12 ወር የፀሐይ ከማለት ጳጉሜን 5 ጨምረና ኢትዮጵያን 13 ወር የፀሐይ አገር ያደረገ ሀብተ ስላሴ ታፈሰ ነው። ይሄ የራሱ ንብረት ነው። ኢንተሌክቹዋል ፕሮፐርቲ ሊመዘግለት የሚገባ ነው። መቼም ሰርቶ የማይደክመው አስቦ የማይጨርስ ትልቅ ኢትዮጵያዊ ነበረ።
የ13 ወር ጸጋ የሚለው የኢትዮጵያ ማስተዋወቂያ መፈክር ግን ከሀብተ ስላሴ ስራዎች አንዱ ብቻ ነው። እርሳቸው ልዩ ፈጠራቸውን በመጠቀም አገራቸውን ለማስተዋወቅ የውጭውን ዓለም ጎብኚዎችም ለመሳብ ሳይታክቱ መስራታቸው በትናንትናው የቀብር ስነ ስርዓት ላይ ተገልጿል። አቶ ሀብተ ስላሴ በ1950 ለከፍተኛ ትምህርት ወደ አሜሪካ ሲሄዱ ሀብተ ስላሴ የተመረቁት በዓለም አቀፍ ግንኙነትና በስነ መንግስት አስተዳደር ነው። ወደ ቱሪዝም ዘርፍ እንዲገቡ አጋጣሚ የተፈጠረውም የሥራ ሚኒስትር ከነበሩት ከልዑል ራስ መንገሻ ስዩም ጋር ለጉብኝት ወደ አውሮፓ ሲሄዱ እንደሆነ በሕይወት ታሪካቸው ተመልክቷል። በወቅቱ የአውሮፓን የቱሪዝም እንቅስቃሴ የተመለከቱት ሚኒስትሩ በኢትዮጵያም በጥንካሬ ቢሰራ ብዙ ሀብት ሊገኝ እንደሚችል ለወጣቱ ሀብተ ስላሴ እንዳስረዱም ተጠቅሷል። ሚኒስትሩ በዚህ አላበቁም። ይሄንን ሐሳብ ለግርማዊ ቀዳማዊ ኃይለ ሥላሴ ያቀርቡ ለሥራው የሚመጥን ሰው እንዲያቀርቡ ሲጠየቁም ሀብተ ስላሴን ጠቆሙ። ንጉሠ ነገሥቱም አቶ ሀብተ ስላሴን ወደ ቤተ መንግሥት እንዳስጠሩና መመሪያ እንደሰጡ በራሳቸው በልዑል ራስ መንገሻ ስዩም አማካኝነት በቀብር ሥነ ሥርዓቱ ላይ የተነበበው የሕይወት ታሪካቸው ያስረዳል።
ወደ ቤተ መንግሥት ተጠርተው የሀገራችን የቱሪዝም ኢንዱስትሪ እንዲያቋቁሙ ዛሬ አዘዟቸው። አቶ ሀብተ ስላሴ ታፈሰ ከዚህ የሙያ ዘርፍ የትምህርት ሆነ የሥራ ልምድና ዝግጅት እንደሌላቸው በትህትና አስረዱ። ሥራውን እንደማይሳናቸው የተገነዘቡት ንጉሠ ነገሥት ትችላለህ፣ ሥራውን ቶሎ ጀምር በማለት አጭር መመሪያ ሰጧቸው።
እናም ምንም ከሌለበት የተነሱት አገር ወዳድ ናቸው። መሰረት ጥለው ብዙ ከውነው ያለፉት በቅርቡ የሚያውቋቸው ኢንጂነር ታደለ ብጡል መተካ የላቸውም ይላሉ።
አቶ ስላሴ በእውነቱ የቱሪስት አባት ማለት አይበቃም፣ የኢትዮጵያውያን አባት ማለት ይቻላል። ምክንያቱም ፈርቀዳጅ ትምህርት ሰጪ ሰው ነበሩ። በእኔ አስተያየት እሳቸው ለኢትዮጵያ የሰሩትን ማንም አልሰራውም እና በጣም ትልቅ ሰው፣ አዋቂ፣ ትሁት፣ ደግ፣ ጨዋ ሰው ነው። በየቦታው የምታየው የሀገሮቻችን ሁላችንም ሰዎች ባል እና ታሪክ ማስተዋወቂያ ፎቶግራፍ አንስተው ራሳቸው አንስተው አልጎት በዓለም የታወቀ ነው። በግል ጥረታቸው ነው የአፋሩ ጎረምሳ የአርሲዋ ሴት እዚህ እንደሆነ እነሱ ኢትዮጵያ እንድትታወቅበት አድርገዋል።
አቶ ሀብተስላሴ ለኢትዮጵያ ቱሪዝም ፈጣሪው መሆናቸውን የሚያብራሩት ደግሞ አብረዋቸው የሰሩት አቶ አያሌው አጎናፍር ናቸው።
ያነበረውን ወደ መኖር የለወጠ ነው። ከመሰረቱ ጀምሮ ብዙ ጊዜ ባለው ሰፊ አመለካከት በጊዜው የነበሩትም ሰዎች የደቡቦቹን አሁን ፎቶግራፍ በሚያወጣበት ጊዜ ባህላዊ የሆነ በሱም ያልተወቀሰበት የለም ነበረ። ግን እንዲህ አይነት ጭንቅላት ክፍት የሆነ ሰው እና የኢትዮጵያን ውበት እውነት ነው ደግሞ ኢትዮጵያ ውበት ነው ሁሉ አይነት መኖሩ ነው። ከአንድ እናት እና አባት ጥቁር ልጅ ቀይ ልጅ የሚወለድበት ዘር ነው። ኢትዮጵያን በዚያ ነው ሁሉም ሀብቱ ነው ሁሉም ወገኑ ነው። ያን ሁሉ ነበረ አስተዋውቆ እዚህ ያደረሰው። አሁንም ድረስ እኔ ምንም ቃላት የለኝም የሱን ፍጹምነት ለሀገሩ ፍቅር ለወገኑ ፍቅር። በዚህ ሙያ ደግሞ አባት የቱሪዝም አባት የነበረና እዚህ ያደረሰ
ከአባታቸው ከፊውተራሪ ታፈሰ ሀብተ ሚካኤል እና ከናታቸው ከወይዘሮ ሙላቷ በላይነህ ነው በ1919 ዓ.ም በአዲስ አበባ ከተማ የተወለዱት። የልጅነት ጊዜያቸውን ግን ከወላጆቻቸው ጋር አላሳለፉም። በሕይወት ታሪካቸው እንደተመረከተው ለዚህ ምክንያቱ አባታቸው የጠረፍ ሀገር አስተዳዳሪ ሆነው በመመደባቸውና የሁለት ዓመት ህፃን ልጃቸውን ሩሲያዊት እናትና ግሪካዊ አባት ላሉበት ቤተሰብ ባደራ ተተው በመሄዳቸው ነው። በፋሺስት ጣሊያን ወረራ ምክንያት ደግሞ አሳዳጊዎቹ የውጭ ሰዎች ህፃኑን ይዘው ወደ ግሪክ ሀገር ሄዱ። እድሜያቸው 15 ዓመት እስኪሞላ ሀብተስላሴ ይናገሩ የነበረውም የግሪክና የሩሲያ ቋንቋዎችን ብቻ ነበር። አማርኛ የተማሩት አባታቸው እንደ አውሮፓውያን አቆጣጠር በ1947 ወደ አዲስ አበባ ይዘዋቸው ከመጡ በኋላ እንደሆነም ተጠቅሷል። በፈረንጅ እጅ ያደጉት የልጅነት ጊዜያቸውን በአውሮፓ ያሳለፉት ሀብቴ ግን ለኢትዮጵያ ያላቸው ፍቅር በተግባር የታየ በስራ የተገለጸ መሆኑን በርካቶች ይናገራሉ። አቶ ሀብተስላሴ አጎቱ እንደሆኑ የሚናገረው ብሩክ በለገ እንደሚለውም እርሱን ከመሳሰሉ ወጣቶችም ብዙ ይጠብቁ ነበር።
ኢትዮጵያ ላይ ያላቸው ፍቅር በጣም ትልቅ ፍቅር እንዲሆን ይፈልጉ ነበር። እኛ ወጣቶች ለሀገራችን ያለን ፍቅር በጣም እሳቸው እንደጠበቁታለን በሱ ያዝኑ ነበር። እኔ ራሴ አገሬን ያወቅሁት በቅርብ ነው። አማርኛ ሁለተኛ ቋንቋዬ ነው። ይሄንን ሲያዩ እሳቸው በጣም ይመክሩን ነበር። እንደ ኢትዮጵያ እዚህ ዓለም ላይ እንደ ኢትዮጵያ ያለች አገር የለች። ከአየሩ ጀምሮ እስከነ ህዝቡ እስከነ ባህላችን እና ባህሪያችን ሌላ የትም ቦታ የማይገኝ ነገር ነበር እያሉ በጣም ያምኑ ነበር። ስለዚህ ይመክሩን ነበር። ሁሉም ወጣት ለማስተማርና ለኢትዮጵያ ያላቸው ፍቅር ትልቅ እንዲሆን ለሀገራቸው እንዲያስቡ ለራሳቸው ብቻ ሳይሆን ለሀገራቸው እንዲያስቡ ይፈልጉ ሰው ነበሩ።
እናም አቶ ሀብተስላሴ ያረፉት ቅርስ የሆኑ ስራዎቻቸውን ተተው ነው። በቀብር ስነ ስርዓቱ ላይ የተገኙት የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደ ማርያም ይህንኑ የተናገሩት
አቶ ሀብተስላሴ ታፈሰ የነበራቸው የሀገር ፍቅር ስሜትና በተግባር የተገለጠ ውጤት ከሁሉም በላይ ደግሞ ለቱሪዝም ኢንዱስትሪው ጅማሮና እድገት ያበረከቱት አስተዋጽኦ በቀጣይ ትውልድ ሁሉ ሲታወስ የሚኖር ሕያው ምስክር ነው።
አቶ ሀብተስላሴ በቱሪዝም ዘርፍ ላደረጉት መተካ የሌለው አስተዋጽኦ ከትናንት እስከ ዛሬ የተለያዩ እውቅናዎችንና ሽልማቶችን አግኝተዋል። በጥር 2003 ዓመተ ምህረት በባህልና ቱሪዝም ሚኒስቴር የተሰጣቸው የኢትዮጵያ የቱሪዝም አባት የሚለው ክብርና በቅርቡ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተበረከተላቸው የወርቅ ኒሻን ይጠቀሳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Thinking of home, Ethiopia's own joy. It's an epic alert, but so me Ethiopia's.
እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ እንደዚሁም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስላስተናግዳችሁ ያመሸነው እኔ መስታወት አድራጋው
እና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋትሱ ሱራፌል ሽፈራው ጋር በመሆን እንሰናበታለን። መልካም ምሽት።
መልካም ምሽት።